ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚደመጡት ጉዳዮች መካከል
ዲኒ ምገልጽ ውጤት አልመጣልኝም። ለምን? ያው ካስተራረሙ ችግር ስላለ ዲያኔ ሱራን ምን ተብሎ ነበር መምጣት ያለበት ወይ ውጤት ይመለቀቅ ያለበት ብላይ እንዲተሩ ነበር ፎርም አለቻት ብላይ እንድናነን ብላይ እንድምትል ብላይ እንዲተሩ መለቀቅ ሲገባው ነገር ግን ኖርማል ተብሎ የተለቀቀው።
የዘንድሮው የከፍተኛ ትምህርት መግቢያ ምዘና በተገቢው ሁኔታ ባለመታረሙ ለከፍተኛ ችግር ተጋልጠናል በማለት በአማራ ክልል የሚኖሩ አካል ጉዳተኛ ተማሪዎች ተናግረዋል። ዝርዝር ጉዳዩ በምሽቱ ይደመጣል።
አሁን በጣ አንድ ሰሞን ላይ ጉዳት እየደረሰ ነበርና በዚህ መልኩ ቴክኖሎጂ ሶልቭ ማድረግ ይቻላል።
ግዙ ቴክኖሎጂስ ስለተባለው በመናባዊነት ላይ ያነጣጠረ ድርጅት የነገረን የድርጅቱ መስራች ዳንኤል ጌታቸው ነው። ቀሪ ሐሳቦቹን ቆየት ብለን እናሰማቸዋለን። እና ሌሎች ጉዳዮች የተካተቱበትን መሰናዶው ሀብታሙ ስዩም መራለው። ንጉሱ ታምሬ ደግሞ በድምፅና ምስል ምህንድስናው አብሮን ያመሻል። ከሁሉ በፊት አጫጭር የዓለም ዜናዎች እንስማ። ስመኝሽ ቆየ።
አመሰግናለሁ ሀብታሙ። በካሜሩንና በናይጄሪያ ድንበር መካከል የሚገኙ 3 ከተሞች ውስጥ የኮሌራ በሽታ ወረርሽኝ መከሰቱን የካሜሩን ህብረተሰብ ጤና ሚኒስቴር አስታውቋል። መንግስት እንዳለው ሊምቤ፣ ቦየናና ቲኮ በተሰኙት ከተሞች ውስጥ ኮሌራ ካጠቃቸው 600 በሽተኞች መካከል 12ቱ በ72 ሰዓታት ውስጥ ህይወታቸው አልፏል። በሊምቤ የመንግስት ሆስፒታል ዳይሬክተር የሆኑት ኔንቲ አኔርኬ እንደተናገሩት ሆስፒታሉ 200 ሰዎችን የማስተናገድ አቅም ቢኖረውም በአሁኑ ወቅት ከ240 በላይ የኮሌራ ታማሚዎችን መርዳት ላይ ይገኛል። የኮሌራ ወረርሽኙ በአካባቢው የተራዘመው ድርቅ ባስከተለው ንጹህ የመጠጥ ውሃ እጥረት ምክንያት የደረሰ ሲሆን ህብረተሰቡ ከብቶችና ነዋሪዎች የሚጸዳዱባቸውን ወራጅ ውሃ ለመጠጥነት ከመጠቀም እንዲቆጠብ የአካባቢዎቹ አስተዳዳሪዎች ተናግረዋል። በየካቲት ወር በካሜሩን በደረሰ ተመሳሳይ የኮሌራ በሽታ 1300 ሰዎች ተጠቅተው የነበረ ሲሆን 3 ደርዘን የሚሆኑ ሰዎች ደግሞ ህይወታቸው አልፏል። 3 አሜሪካዊ የእስልምና እምነት ተከታዮች ከውጭ ጉዞ ሲመለሱ የዩናይትድ ስቴትስ ድንበር ጠባቂዎች ህገ መንግስታዊ መብታቸውን በሚጻረር መንገድ እምነታቸውን የሚመለከት ጥያቄ እንደጠየቋቸው በመግለጽ ትላንት ክስ መስርተዋል። የሚኒሶታ፣ ቴክሳስ እና አሪዞና ግዛት ነዋሪ የሆኑት 3 ሰዎች የሀገር ውስጥ ደህንነት ባለስልጣናትን የከሰሷቸው ሎስ አንጀለስ በሚገኝ የፌዴራል ፍርድ ቤት ሲሆን በክሳቸው የድንበር ጠባቂዎቹ የእስልምና እምነት ተከታዮች እንደሆኑ፣ መስጊድ ይሄዱ እንደሆነና በቀን ምን ያክል ጊዜ እንደሚጸልዩ በመጠየቅ እንዳጣደፏቸው አስረድተዋል። ከሳሾቹን ወክሎ በፍርድ ቤት የሚከራከረው የአሜሪካ ሲቪል ነጻነት ማህበር ለሰዎቹ የቀረባላቸው ጥያቄ ህገ መንግስቱ ያስቀመጠላቸውን የሃይማኖት ነጻነትና ከመድሎ የመጠበቅ መብት እንደጣሰ ገልጾ አስረድቷል። ከከሳሾቹ አንዱ የሆኑት አብዲራህማን አደን ካሬ ሚኒሶታ በሚገኝ መስጊድ ውስጥ ኢማም ሲሆኑ እንደ አውሮፓውያን አቆጣጠር ከ2017 እስከ 2022 ባለው ጊዜ ከሀገር ወጥተው በተመለሱባቸው 5 የተለያዩ ጊዜያት በእምነታቸው ዙሪያ ጥያቄ እንደቀረበላቸው ተናግረዋል። ኮቪድ-19 ወረርሽኝ ከዩናይትድ ስቴትስ ከተሞች 73 ከመቶ በላይ በሚሆኑት የህዝብ ብዛታቸውን እንደቀነሰው የዩናይትድ ስቴትስ ህዝብ ቆጠራ ቢሮ ያካሄደው ጥናት አመልክቷል። ቢሮው እንደ አውሮፓውያን አቆጣጠር በ2021 ዓ.ም በዩናይትድ ስቴትስ በሚገኙ ወደ 3000 የሚጠጉ ከተሞች ያካሄደው ጥናት ባለፈው 1 ዓመት ውስጥ የህዝብ ቁጥር መቀነሱን ያረጋገጠ ሲሆን ይህም በአንድ አካባቢ ከሚወለዱ ህጻናት ይልቅ የሞት ቁጥር በሚበዛበት ወቅት የሚፈጠር ቅነሳ መሆኑን አመልክቷል። ከሚወለዱ ህጻናት ቁጥር መቀነስ በተጨማሪ እድሜያቸው የገፋ ሰዎች ቁጥር በብዛት መኖርና ኮቪድ-19 ወረርሽኝ ያባባሰው የሞት ቁጥር መጨመር በተፈጥሯዊ መንገድ የሚቀንሰውን የህዝብ ብዛት ቁጥር እንደጨመረው የህዝብ ቆጠራ ቢሮ ባወጣው መግለጫ አመልክቷል። ዩናይትድ ስቴትስ የራሽያን ወረርሽኝ በመሸሽ ሀገራቸውን ጥለው እየተሰደዱ የሚገኙ እስከ 100,000 የሚደርሱ ዩክሬናውያን ስደተኞችን ወደ ሀገሯ ለማስገባት መዘጋጀቷን ዋይት ሀውስ ትላንት አስታውቋል። ዋይት ሀውስ በድህረ ገጹ ላይ ይፋ ባደረገው መግለጫ ስደተኞቹን የመቀበሉ ሀሳብ የአሜሪካ ምክር ቤት በቅርቡ በራሽያ ወረራ ጉዳት የደረሰባቸውን ለመርዳት ያጸደቀው የ1 ቢሊዮን ዶላር የሰብአዊ እርዳታ እቅድ አካል መሆኑን አመልክቷል። መግለጫው አክሎ በርካታ ዩክሬናውያን ለሀገራቸው ቅርብ በሆነውና የቅርብ ተሰቦቻቸው በሚገኙበት አውሮፓ መቆየት ቢመርጡም ስደተኞቹ ወደ ዩናይትድ ስቴትስ መምጣት ቢፈልጉ ስደተኞች የሚገቡበትን ህጋዊ መንገድ ተከትሎ እንደሚስተናገዱ ገልጿል። በተጨማሪም ዩናይትድ ስቴትስ ውስጥ ቤተሰብ ላላቸው ዩክሬናውያን የተለየ ፕሮግራም ለማዘጋጀት እቅድ መያዙን ተጠቁሟል። የዩናይትድ ስቴትስ የቀድሞ ፕሬዝዳንት ዶናልድ ትራምፕ በከፍተኛ ሁኔታ ቀንሰውት የነበረውን በየአመቱ ወደ አሜሪካ የሚገቡ የስደተኞች ቁጥር የባይደን አስተዳደር ጨምሮ ወደ 125,000 በደርሰውም አፈጻጸም ላይ ባለው መጓተት ምክንያት የተቀመጠውን ግብ ማሳካት እንደማይቻል ተንታኞች ተናግረዋል። አድማጮች፣ ለሰዓቱ ያዝናቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስምንሽ የቆየ ነኝ። ከቀሪዎቹ የጋቢና መሰናዶች ጋር መልካም ቆይታ።
ስመኝሽን ለቀደሙት ዜናዎች በእጅጉ አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። ለዛሬ ወያዝንላችሁ የመጀመሪያ መሰናዱ እንሻገር። በዘንድሮው የ12ኛ ክፍል መልቀቂያ ብሔራዊ ፈተና አስተራረምና የዩኒቨርሲቲ መግቢያ ውጤት አካል ጉዳተኞች ተጎጂ መሆናቸውን የአማራ ክልል አካል ጉዳተኞች ማህበር ፌዴሬሽን አስታውቋል። በሌላ በኩል አስተራረሙና የውጤት አሰጣጡ ደረጃውን አልጠበቀም፣ ስህተትም አለበት የሚሉ በደሴ የሚኖሩ ማየት የተሳናቸው ተፈታኞች ውጤቱ እንደማይቀበሉት አስታውቋል። መስፍን አራጌ
ከርማትና ከዩኒቨርሲቲ መግቢያ መቁረጫ ነጥብ ችግር ጋር ተያይዞ ሰሞነኛ የመነጋገሪያ ርዕስ የሆነው የ12ኛ ክፍል መልቀቂያ ብሔራዊ ፈተና ከሌላ ወገን ሌላ ስሞታ እያስተናገደ ነው። ከአካል ጉዳተኞች ከደቡብ ወሎ መካነ ሰላም ወረዳ መጥቶ ደሴ ከተማ የሚኖረውና መስጊድ አካባቢ በሚመጡ ምዕመናን ድጋፍ ተምሮ እዚህ መድረሱን የሚናገረው አይነ ስውርን ሬስ አህመድ ያልጠበቀውና ለልመና ወደ ጎዳና እንዲወጣ የሚያስገድደው ውጤት ማስመዝገቡን ተናግሯል።
እኔ የሚገልጽ ውጤት አልመጣልኝም። ለምን ነው ካስተራ ችግር ስላለ የአነሱራን ምን ተብሎ ነበር መምጣት ያለበት ወይ ውጤት የሚለቀቅ ያለበት ብላይ እንድትሆን ነበረ። ፎርም አለቻት ብላይ እንድናነን ብላይ እንድምትል ብላይ እንድትሆኑ መለቀቅ ሲገባው ነገር ግን ኖርማል ተብሎ የጠቀቀው። ይሄ ማለት ደግሞ ለእኛ ምንድነው ችግሩ? ኖርማል ከተባለ የኔ እናንተ ውጤት በአንድ እኩል ነው የሚታየው። አየው ማየት ከሚችሉት ጋር እንዴት ዘርገው አወዳድረው አሁን ጥለውኛል ማለፊያ እዛ ላይ ነው። ውጤቱ ዘታች ነው።
ፈተናው በሁለት ዙር የተካሄደ ሲሆን በመጀመሪያው ዙር የተፈተኑ አይነ ስውራን ወደ ዩኒቨርሲቲ መግቢያ የተቆረጠላቸው ነጥብ 200 ሲሆን ሁለተኛ ዙሮች ደግሞ 250። በመጀመሪያ ዙር የተፈተኑ መስማት ለተሳናቸው የዩኒቨርሲቲ መግቢያ 250 ሲሆን ሁለተኛው ዙር ደግሞ 300 ነው። በአማራ ክልል አይነ ስውራን ማህበር የደሴ ቅርንጫፍ ምክትል ሰብሳቢ ዘካሪያስ መንግስቱ አካል ጉዳተኛ የሆነ ወይም ያልሆነ የሚለው መስፈሪያ በአግባቡ ጥቅም ላይ አለመዋሉን ያረጋግጣሉ።
ለአይነ ስውር ለመሆናቸው ሆስፒታል ገብተው ሜዲካል አያይዘው ትምህርት ቤት ደብዳቤ አብሮ አያይዞ ልኳል። መጀመሪያ ገና ውጤቱ ሳይመጣ ያንን ግን በደንብ አላየት ይመስለኛል። ትኩረት ሳይሰጡት ኖርማል ብለው ለቀቁት። ኖርማል ተብሎ ከተለቀቀ አንደኛ ውጤቱ እንደ ኖርማሎች ነው የሚታየው፣ አፈርማቲቭ አይታይላቸውም ማለት ነው ኖርማል ስለተባለ። ሁለተኛ በዛው አጋጣሚ ማለፊያው ይጨምራል። ዩኒቨርሲቲ እንኳን ብገባ ለአንተ የሚሰጥህ መደብ እና ለኖርማል የሚሰጠው መደብ ይለያያል። አካል ጉዳተኛ የራሱን የቻለ እዛ ውስጥም አፈርማቲቭ አለው። ዩኒቨርሲቲ ውስጥ በጀት የሳሙና የምናምን ሊታሰብልህ ይችላል፣ የማንበቢያ ሳንቲም ሊታሰብልህ ይችላል። እና ብዙ ጫናዎች አሉት። ይህንንም ወዲያውኑ በደብዳቤ ያሳውቀናል። ኖርማል ተብሎባቸዋል እና ይስተካከልላቸው ብላይ እንዲህ ነው መባል ያለበት። የተማሩት በአይነ ስውራን ነው፣ ስልጠና የወሰዱት በአይነ ስውራን ነው። ሲማሩም የነበሩት ትምህርት ነው የፈተናቸው። ጥያቄውን መምህር ያነብልሃል፣ አንተ መልሱን ትመልሳለህ። በመምህር ትከሻ የተንተራሰ ነው የኛ መልስ እና ኖርማል ለምን ተባለባቸው ብለን ጥያቄ አቅርበናል። ያልን እንደሆን እስካሁን ድረስ ድረገጹን ገብተህ ብታየው አሁንም ኖርማል ነው የሚል
ኖርማል መባሉ መግቢያችሁን አልከለከለውም የሚሉ መከራከሪያዎች አሉ። ለምን 250 የሆነው ያው ለአይነ ስውር ስለሆነ ነው የሚለው ስላለ ኖርማል መባሉና አለመባሉ ምን ፋይዳ አለው?
ምን መሰለህ፣ አይነ ስውራን መፈተኑ ብቻ ስለሚያውቁ በቲዎሪ ለአይነ ስውራን በሁለተኛ ዙር የተፈተኑት 250 ማለት ነው እንጂ ካርዴ ላይ ወይም ከአንተ ውጤት ላይ ብላይ እንዲህ ካላለ ዩኒቨርሲቲ አይቀበልህም። ለምሳሌ ወሎ ዩኒቨርሲቲ አንዱን አይነ ስውር ቢመድበው የሚለው ውጤቱ ኖርማል በሚለው ነው የታረመለት። በቀጥታ የተመደበበት ምድብ ይዞ ቢሄድ አይነ ስውር መሆኑን ካላወቀ፣ ብላይንድ በሚለው ካላወቀ ዩኒቨርሲቲ ላይቀበለው ይችላል።
በትምህርት ቆይታ ውጤታማ ከሚባሉት ተማሪዎች ተርታ እንደሚመደብ የሚናገረውን ርዕስ አስረኛ ክፍል ላይ በወሰደው ፈተና የተሻለ ውጤት አስመዝግቦ ማለፉን ጠቅሶ በ12ኛ ክፍል ብሔራዊ መልቀቂያ ፈተናው ግን አይነ ስውራንን የማይመለከት እርማት ተከናውኗል ባይ ነው።
አፕቲቱድ የሚባል ትምህርት አለ። እሱ 35 ጥያቄ ለእኛ አብሮ የምንፈተነው አለ። አለ። ነገር ግን 25 ጥያቄ ለብቻ ለኖርማል ተማሪዎች የሚፈተኑት አለ። እሱ ተደምሮ ታይቶብናል ነው እኛ አሁን ጥያቄያችን። እንደገና ደግሞ ጂኦግራፊ የሚባለው ትምህርት አለ። ካልኩሌሽን አሉ እኛ ማንፈተናቸው እና ለኛ ደግሞ ማተካከያ የሚመጡ ጥያቄዎች አሉ። እነሱ አብሮ ታርመውብናል። እነሱ አብሮ ታይተዋል። እርግጥ እኔ የታረመ ለማለት አስደፍረኝ። ግን እንዲያው ቢታረምም እንኳን አይነሶሮች እንደዘርጎ ተደምሮ ታይቶብናል ነው።
ማስቲካና የሞባይል ካርድ በማዞር ህይወቴን ለመለወጥ የደከምኩለት ትምህርት በውጤት አለመታጀቡ አሳዝኖኛል የሚለውና በደሴ ከተማ ነዋሪ የሆነው አይነስውር በጸሐደ ደግሞ በተለይ መንግስት ለአካል ጉዳተኞች እሰጣለሁ ሲለው የነበረው ልዩ ድጋፍ በተግባር አለመታየቱን ገልጿል።
ሆቴ ሁለተኛ ደረጃ ትምህርት ቤት የተፈተንኩት ውጤቱ በጣም አስደንጋጭ ነው። 202 ነው የመጣው። አሁን ያየሁት በ200 አልፈው ያውቃሉ። ከ600 ውጤት በ210 አልፈው ያውቃሉ። ዛሬ ግን ሰቅሏል። አሁን የሰቀለበትን ምክንያት ማለት አናውቅም። እኛም ለአይነስውራን ልዩ የሆነ ድጋፍ እናደርጋለን እያለ በሚዲያና በተለያየ መስሪያ ቤት ይወራ ነበር። ግን ወሬ ብቻ ሆኖ ነው የቀረው።
እንደ አስተያየት ሰጪው የዩኒቨርሲቲ መግቢያ መቁረጫ ውጤቱ ያሳለፉትንና ያሉበትን የስነ ልቦና ጫና ግምት ውስጥ ያስገባ አይደለም። የትምህርት ሚኒስትር ዴታ ዶክተር ሳሙኤል ክፍሌ ከቀናት በፊት የአሜሪካ ድምፅ ላቀረበላቸው ጥያቄ ሲመለሱ በጦርነትና በተለያዩ የስራ እጦት ምክንያት ፈተና ሳይወስዱ ቆይተው በሁለተኛው ዙር እንዲወስዱ የተደረጉት ተማሪዎች ከመጀመሪያዎቹ ተፈታኞች የተሻለ ውጤት ማስመዝገባቸውን ተናግረው ነበር። ይህን የሚኒስትር ዴታውን መግለጫ በአማራ ክልል አይነ ስውራን ማህበር የደሴ ቅርንጫፍ ምክትል ሰብሳቢ የተቃወሙት አካል ጉዳተኞች በጦርነቱ የተደራረበ ችግር ተጋፍጠዋል በማለት ነበር። እንደሳቸው አባባል ምቹ ባልሆነ ሁኔታ ለተፈተኑ አካል ጉዳተኞች ምቾት የሚነሳ ውጤት ተሰጥቷል።
እኛ ከተማ ውስጥ 10 አይነ ስውራን የተፈተነው 3 ብቻ ናቸው ውጤት ያመጡት። ወደ ዩኒቨርሲቲ እንዲገቡ የተደረገው 7ቱ ውጤት አጥተዋል። የእኛ ቅሬታ አንደኛ በሁለተኛ ዙር የተፈተኑ አይነ ስውራን ተማሪዎች በጦርነት ውስጥ የቆዩ ናቸው። አላነበቡም፣ በስነ ልቦና አልተዘጋጁም። የተለየ ሳይደረግላቸው ቱቶሪያ ምናምን ሳይሰጣቸው በቀጥታ በረሃ ለበረሃ ነፍሳቸውን ለማዳን ስለከረሙ እንደውም ዘንድሮ መፈተን የለባቸው ነበር። ከተፈተኑ እንኳ ቢያንስ ውጤቱ መቀነስ ነበረበት። ስለዚህ ቅሬታችን ይሰማልን፣ ትክክል አለም ፈተና ኤጀንሲ እንደ አዲስ ውጤቱ ማየት አለበት፣ አለበለዚያ ማለፊያውን ያስተካክል የሚል ቅሬታ ነበረን። ነገር ግን መፍትሄ አላመጣም።
ወጣት እንድሪስ በሌላ በኩል መፈተን የማይገባቸውን ጭምር መፈተናቸውን ያመለክታል።
ትምህርቱን በምንከታተልበት ሰዓት ትምህርት ሚኒስትር ምን ይልክ ነበረ? አንዳንድ ደብዳቤዎች ይልክ ነበረ የትምህርት ቤቶች። አሁን ጂኦግራፊ ትምህርት ላይ ብታይ ጂኦሎጂካል ኢቨንት የሚባል አለ፣ መሬት ክስተቶች የሚባል ስነሱ ርዕሱን እለፉት ተብሎ ተልኮ ነበር። ነገር ግን ጥያቄ ላውቶታል። አስበው ተማሪ አዘናግቶ ማውጣት ማለት ነው። ይሄ ማተር ነው በተማሪ ይችላል። እንደገና ደግሞ ሂስትሪ ላይ ስትይ ሜዲቫል ኢሮፕ የሚላለ ኒትፎር አካባቢ ላይ እሱን ራሱ ዘሉት ተብሎ ደብዳቤ ተልኮ ነበር በየትምህርት ቤት
ዘመን አውሮፓ።
አዎ፣ ነገር ግን ጥያቄ ላይ 3 ጥያቄ ተወጡለት። ይሄ ተማሪ ይሄን እለፉት ተብሎ ተነገረው። ትኩረት የሚሰጥበት ርዕስ ዘሎ በሌላ ትኩረት አድርጎ እንደገና ትኩረት አልሰጠበት ለጥያቄ አውጥቶ መፈተን ማለት የራሱ በተማሪ ህይወት ላይ መጫወት ማለት ነው።
የአማራ ክልል አካል ጉዳተኞች ፌዴሬሽን ፕሬዚዳንት ፍሬ ሰላም ዘገዬ ውስብስቡ የአካል ጉዳተኞች ችግር በውስብስብ የአስተራረምና ውጤት አሰጣጥ ችግር ተባብሷል ብለዋል።
አንድ ተማሪ በሁለት ታርሞለታል።
በሁለት ምን ማለት ነው?
በሁለት ማለት በመጀመሪያውም ዙር በአንደኛው ዙር፣ ምክንያቱም እዛው ዝርዝሩ እዛው ውስጥ ስላለ ማለት ነው። ስለዚህ መታረም የነበረበት በአንደኛው ዙር ነው። አንደኛ ዙር ተፈትኖ ከሆነ ሌላው ተማሪ ደግሞ በሁለተኛ ዙር ሲፈተን በሁለተኛ ዙር ይታረምለታል። በሁለቱ ልታረምለት አይገባም፣ መርክ ሊመዘገብለት አይገባም። ይቺ ቁጥሩ በጣም ትንሽ ናት። ይሄም ደግሞ ሁለት ዙር በመፈተናችን የተፈጠረ ክፍተት ነው። ይሄን እንግዲህ አንዳንዶቹ እንደ ትልቅ ተደርጎ አጠቃላይ የእርማት ችግር አለበት ብሎ የሚያቀርቡት አለ። ይሄ ትክክል አይደለም። ይህንን በዚህ ደረጃ መወሰድ ያለ
እንደሚታወቅ እንግዲህ ሻሮበታ ኮቪድ ነበር። እንደ ሀገር በአይነ ስውራን ከእነሱ ጋር የተጣጣመ የትምህርት ቁሳቁስ ስለማይቀርብ የግድ የሰው ድጋፍ ይጠይቃሉና በዛን ጊዜ ደግሞ የሰው ንክኪ በራሱ ክልክል ስለነበረ ተማሪዎች የሚያራሱ አካል በወቅቱ አልነበረም። ሁለተኛው ላይ ደግሞ 2013 ላይ ይህ በክልላችን የነበረው ጦርነት የተነሳ የአብዛኝ ጊዜ የትምህርት ጊዜ የባከነበት ጊዜ ነው። እንግዲህ አይነ ስውራን ደግሞ ከተማሪዎች ጋር ካልተገናኙ በቂ የሆነ የትምህርት ቁሳቁስ ስለሌለ መጽሐፎችን ሪፈር ማድረግ የማይችሉበት ጊዜ አልፏል። እንግዲህ ያ ጦርነት ጋብ ሲል ህዳር ላይ ነው ፈተናው የተሰጠው። ህዳር ላይ ፈተናው ሲሰጥ እንግዲህ ሌሎች ጉዳት አልባ ተማሪዎች ጊዜው አጭር እንዲሆን ያላቸውን ማስታወሻ በወፍ በረር ቢሆን ቃኝተውት ይገባሉ። አይነ ስውራንና መስማት የተሳናቸው አካል ጉዳተኛ ተማሪዎች ግን መረጃው ስለሌላቸው በእነሱ የተዘጋጀ በእነሱ ምቹ ሆነ የተጣጣመ የትምህርት ቁሳቁስ ባለመኖሩ ዝግጅትም አልነበረም በሰዓቱ። ስለዚህ እነዚህ ደረጃ ችግሮች ታይተው ወደ ዩኒቨርሲቲ መግቢያውም በዛ ልክ መመዘን ነበርበት።
ፕሬዚዳንቱ በተለይ ለአይነ ስውራን ምቹ የሆነውና የተሻለ ውጤት ያመጡበት የተባለው የሲቪክስ ትምህርት ፈተና ጋሽጓል ተብሎ ውድቅ መደረጉ የአይነ ስውራን ተፈታኞችን ውጤት እንዲቀንስ ያደረገ ሌላው ምክንያት ምክንያት መሆኑን ሳይጠቅስ አላለፈም።
የመጀመሪያው ዙር ተፈታኞች ላይ ሲቪክስ አልተያዘም። ለሁሉም ተማሪዎች ውጤቱ ጋሽዋል በሚባል ውጤቱ አልተያዘም። ዓይነ ስውራን ሲቪክስ በደንብ የሚሰሩትን የምንጠብቅበት ሁላችን ዓይነ ስውራን የሆኑ ሰዎች ልክ ውጤቱ ወጥቷልና ውጤት ጋሽዋል በሚል የተነሳ ዓይነ ስውራንም የዛ ሰለባ ሆነዋል። እነሱ አይመለከታቸውም። እነሱ ግን ለብቻ ታይቶ ሲቪክስም አብሮ ለእነሱ መደመር ነበረበት።
ቪኦኤ ከአካል ጉዳተኞቹ ጋር ተያይዞ በሚነሳው የአስተራረም ቅሬታ አገር አቀፍ የትምህርት ምዘናና የፈተናዎች ኤጀንሲን ምላሽ ለማግኘት ጥረት እያደረገ ሲሆን ከቀናት በፊት አስተያየታቸውን የሰጡት ኤጀንሲው ምክትል ዋና ዳይሬክተር ተፈራ ፈይሳ ይሄን ብለው ነበር።
አንድ ተማሪ በሁለት ታርሞለታል።
በሁለት ምን ማለት ነው?
በሁለት ማለት በመጀመሪያው ዙር በአንደኛው ዙር፣ ምክንያቱም እዛው ዝርዝሩ እዛው ስላለ ማለት ነው። ስለዚህ መታረም የነበረበት በአንደኛው ዙር ነው። አንደኛ ዙር ተፈትኖ ከሆነ ሌላው ተማሪ ደግሞ በሁለተኛ ዙር ሲፈተን በሁለተኛ ዙር ይታረምለታል። በሁለቱ ሊታረምለት አይገባም፣ መርክ ሊመዘገብለት አይገባም። እቺ ቁጥሩ ትንሽ ናት። ይሄም ደግሞ ሁለት ዙር በመፈተናችን የተፈጠረ ክፍተት ነው። ይሄን እንግዲህ አንዳንዶቹ እንደ ትልቅ ስህተት ተደርጎ አጠቃላይ የእርማት ችግር አለበት ብሎ የሚያርቡት አለ። ይሄ ትክክል አይደለም። ይህንን በዚህ ደረጃ መወሰድ የለበትም።
አቶ ዘካርያስ ማስኪያ እንዲደረግ ድምጻቸውን ለትምህርት ሚኒስቴርና ለፈተናዎች ኤጀንሲ ለማሰማት ጥረት ቢያደርጉም እስካሁን አጥጋቢ ምላሽ አለማግኘታቸውን ተናግረዋል። የመግቢያ ውጤቱ ላይ ቅሬታ የሚያነሱት የአማራ ክልል አካል ጉዳተኞች ፌዴሬሽን ፕሬዚዳንት በተጨማሪ የአካል ጉዳት የሌለባቸው ሴትና ወንድ ተማሪዎች እኩል የማይመዘኑበት ስርዓት ለአካል ጉዳተኞች አለመዘርጋቱን ያወሳሉ።
ጉዳት አልባ ለሆነ ተማሪዎች የሴትና የወንድ ልዩነት አለው። እነዚህ ጉዳት አልባ ሴት ተማሪዎች አስተማሪዎቻችን ያስፈልጋቸዋል ተብሎ ነው። ሴት ሆነ አካል ጉዳተኛ ስትሆን ደግሞ
አካል ጉዳተኞችን በጾታ ተጠቃሚ ያለማድረጉ አሰራር በቅርብ ጊዜ የመጣ ለመሆኑን በማውሳት ወደፊት አሰራሩ ሊስተካከል ይገባል የሚሉ አስተያየት ሰጮችም አልጠፉም። በአጠቃላይ ፈተናውን ከወሰዱ አካል ጉዳተኞች ያለፉትንና የወደቁትን ተማሪዎች ለመግለጽ የመረጃ እጥረት እንዳለባቸው የሚናገሩት ፕሬዚዳንቱ አይነ ስውራን ብቻ ወደ 200 እንደሚጠጉ ጠቅሰዋል። ባህር ዳርን እንደ ማጣቀሻ ያቀረቡት ፕሬዚዳንቱ በከተማዋ የ12ኛ ክፍል መልቀቂያ ብሔራዊ ፈተና ከወሰዱ አይነ ስውራን ውስጥ የዩኒቨርሲቲ መግቢያ ያገኙት 15% ናቸው። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ዛሬ በይፋዊ የማህበራዊ ትስስር ገጹ እንዳስታወቀው በተለይ በሁለተኛው ዙር በተሰጠው ፈተና እርማት ላይ ስህተት ስለመፈጠሩ ከሀገር አቀፍ ፈተናዎች ኤጀንሲ ማረጋገጡን አስታውቋል። የክልሉ ትምህርት ቢሮን ጨምሮ በፈተና አስተራረሙና በዩኒቨርሲቲ መግቢያ ውጤቱ የታየው ችግር እንዲስተካከል ጥሪ ሲያስተላልፉ የቆዩ ሌሎች አካላትን ያደነቁት አካል ጉዳተኞቹ የእነሱም ድምጽ በመሆን ጥያቄያቸውን እንዲያስተጋቡላቸው ጠይቀዋል። በጉዳዩ ላይ የትምህርት ሚኒስቴርና የፈተናዎች ኤጀንሲን መልስ ለማግኘት ጥረት እያደረግን ሲሆን እንደተሳካልን ይዘን እንቀርባለን። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለቀደመው ዘገባ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። ቨርቹዋል ሪያሊቲ ወይንም ምናባዊ እውነታ ኢትዮጵያ ውስጥ ብዙ ያልተሄደበት የሳይንስ ዘርፍ ነው። ሰዎችን ከውስን ስፍራ ሳይንቀሳቀሱ በኪሎሜትሮች ርቀው የሚገኙ ስፍራዎችን እንዲያሰሱም ያደርጋል። ዝግጅቶች እንዲታደሙ፣ በተለያዩ እንቅስቃሴዎች እንዲሳተፉም ያግዛል። ይህን ዘርፍ ለኢትዮጵያን በማስተዋወቅ ረገድ ስሙ በበጎ እየተነሳ ያለው ተቋም ጉዞ ቴክኖሎጂስ ይሰኛል። የድርጅቱ መስራችና ዋና ስራ አስፈጻሚ ዳንኤል ጌታቸው ይባላል። ከእሱ ጋር ያደረግነው ቆይታ በመቀጠል ይሰማል።
ጉዞ ቴክኖሎጂስ ከተመሰረተ 1-2 ዓመት ከ6 ወር እንደዚህ ይሆናል። ከዛ በፊት ድርጅቱ የሚሰራቸው ስራዎች በግል ደረጃ ለመንቀሳቀስ እንሞክር ነበረ። እኔ በበኩሌ ከዩኒቨርሲቲ ተመራቂ ከሆንኩበት ፕሮጀክት ጀምሮ ማለት ነው። እና ትልቁ እንድንከፍት መሰረት የሆነው ቴክኖሎጂ ተጠቅሞ በተለይ የቨርቹዋል ሪያሊቲ ወይም ይህ ምናባዊ እውነታ የምንለውን ተጠቅመን የኢትዮጵያ ታሪካዊ ቦታዎች ቅርሶችን ዘመናዊ በሆኑ መልኩ ሰዎች ካሉበት ቦታ ሆነው እንዲጎበኙ ለማስቻል በሚል ነው። ግን አሁን ላይ ሰፋፊ ሌሎች ስራዎችን በጎን ለጎን እየሰራ እንገኛለን።
በጥቂት ዓመታት ውስጥ የተለያዩ ሰዎችን ትኩረት የሳቡ አገልግሎቶችን እየሰጣችሁ ምርቶችንም እያስተዋወቃችሁ እንደሆነ ሰምተናል። በጤና ዘርፍ እንዲሁም ደግሞ በግብርናው ዘርፍም የኢትዮጵያውያንን ኑሮ ለወደፊቱ ሊያቀሉ የሚችሉ አንዳንድ አገልግሎቶችን እየሰራችሁ እንደሆነ ሰምተናል። ስለ እነሱ እስቲ ንገረን።
ትንሽ ከላይ ለመጀመር በሁለት አይነት መልኩ ነው የኛ ድርጅቱ ስራዎች የሚሰሩት። አንደኛው ቅድም በጠቀስከው በቱሪዝም ውስጥ በደንብ እየታወቀ የመጣው ይሄ ጉዞ ማፕ ኤክስአር ብለን የምንሰራው ከምናባዊነት ጋር የተያያዙ ስራዎች ላይ ብቻ ያደላ ወይም እዛ ላይ ፎከስ ያደረገ አንድ እንደ ዲፓርትመንት ነው። ሁለተኛው በኢንተርኔት ኦፍ ቲንግስ እና ሮቦቲክስ ላይ ምርቶችን ወይም እንደዚህ ፊዚካል የሆኑ እቃዎችን ባሉ ሎካል በሆኑ ወይም በሀገር በቀል ታለንቶች በመጠቀም ማምረት ወይም እነሱን ዲዛይን ማድረግ ፕሮቶታይፕ ማድረግ ላይ የሚያተኩር ነው። በሱ ውስጥ የሰራናቸው ብዙ ስራዎች አሉ። የመጀመሪያው ምናልባት በዚህ ዓመት መጨረሻ አካባቢ ላይ እናወጣዋለን በትክክል ብለን ያሰብናቸው ሀሌታ የምንለው ሮቦት ነው። በሁለት አይነት መልኩ ከኮቪድ ኢትዮጵያ ውስጥ ከገባ ከተባለ ጀምሮ እየሰራንበት የነበረ ነው። ራሱሙ ወደ ግብርና ላይ እንዲውል በረሃ አንበጣ አንድ ሰሞን ላይ ጉዳት እየደረሰ ነበረ እና በዚህ መልኩ ቴክኖሎጂ ሶልቭ ማድረግ ይቻላል ብለን የተለያዩ ኮምፖነንቶችን ስፔሻሊ ለአይተው ከሆነ የበረሃ አንበጣ ለማባረር ብዙ ድምፅ ይፈጥሩ ነበረ ገበሬዎች እና ያ ማባረር ማስፈራራት የሚችል ድምፅ ስለሆነ የበረሃ አንበጣዎችን ስፔሻሊ ኢንጂኒየርድ በሆነ መልኩ ሮቦቶቹ ኢኩዊፕድ አድርገን ሪሞትሊ መቆጣጠር የምንችለው በሶላር ፓወር መስራት የሚችል እንደዚህ አይነት ፕሮቶታይፕ ዲዛይን አድርገን እሱንም ወርልድ ባንክ ላይ 2020 ላይ አቅርበነዋል። አጠቃላይ የኛ ስራ እንደዚህ በሁለት ከፍለን ለኢንተርቴንመንትም የሚሆኑ አዳዲስ አሁን እየመጡ ያሉ ምርቶችን አዲስ 360 ብለን አንድ ይለቀቅነዋል። እሱም ጥሩ እየሄደ ነው። ልክ እንደ ሙከራ ስራ እያደረግንበት ነው እና ሲመጡ በዛ መልኩ በሁለቱ አድርገን ነው የምንሰራው። የኛ ዋነኛ ዓላማ እንደማጠቃለል በቱሪዝሙም በቴክኖሎጂ እድገቱም በጣም አሉ በሚባሉ ስራዎች ሎካል ታለንቶችን ወይም እዚሁ ባሉ ኢትዮጵያውያን እንደኔ እንግዲህ እንዳሉ ያሉትን ተጠቅመን ዲዛይን አድርገን መልሶ ደግሞ ወደ ሀገሩ ተጠቃሚ እንዲሆን እዚህ ኢትዮጵያ ውስጥ ብሎም ደግሞ ሌላም ሀገራት አፍሪካ ውስጥ የኛ ስራ ተደራሽ እንዲሆን መስራት ያተኮረ ተቋም።
ምናባዊነት የሚባለው ነገር ምንድን ነው? ሰዎች አንድ ቦታና አንድን ሁኔታ በምናባዊ እውነታ ወይም ቨርቹዋል ሪያሊቲ አሰራር መሰረት እንዴት ነው ሊገነዘቡት የሚችሉት ብሎ ሊጠይቁ የሚችሉ አድማጮች ይኖራሉ ብዬ አስባለሁ። በአጭሩ ምንድን ነው ጽንሰ ሀሳቡ የቨርቹዋል ሪያሊቲ ወይንም ደግሞ ምናባዊ እውነታ የሚባለው?
ምናባዊ እውነታ ወይም ሪያሊቲ የምንለው እንደ ጽንሰ ሀሳብ ደረጃ አዲስ አይደለም። በአብዛኞቻችን ሞባይል ጌሞችን በስልካችን እንጫወታለን። እነዚህ የምንጫወታቸው ጌሞች አስተውለን ከሆነ ቨርቹዋል የሆኑ ዓለሞች ናቸው። ግን ምናልባት ብዙ በመጫወት ውስጣቸው ጋር ያለን ግንኙነት እየጨመረ እስከ ሶስት ድረስ ሊደርስ ይችላል። የኮምፒውተር ጌምም ሊሆን ይችላል፣ የሞባይል ጌምም ሊሆን ይችላል። የተለያዩ ግን ትልቅ ይሄ የቨርቹዋል ሪያሊቲን ነገር በደንብ እያስተዋወቀው የመጣው በዲስፕሌው ደረጃ ወይም ራሱ በቨርቹዋል ሪያሊቲ ኮምፖነንት ደረጃ እያደገ የመጣው ራሱ ቴክኖሎጂው ላይ። ለምሳሌ የቪአር ሄድሴቶች መምጣት ሲጀምር ኮምፕሊትሊ ሰዎችን ሙሉ በሙሉ ቨርቹዋል ወደሆነ ዓለም ውስጥ ማስገባት ሲጀመር አይ ቲንክ ትንሽ ለውጡም የታየ አቅሙም በደንብ እየተጠናከረ የመጣበት በዛ ደረጃ ይመስለኛል። ቨርቹዋል ሪያሊቲ ብዙ ዘርፈ ብዙ ጥቅም አለው። አንድ መገናኛ ነው ብለን እናስብ። ምናልባት ከዚህ በኋላ ኢንተርኔት የምንለውን ነገር የምንጠቀመው አሁን ላይ እንዳሉ በስልክ ከዌብሳይት ዌብሳይት እየዘለልን የምናያቸው መረጃዎች ብቻ ሳይሆኑ ገብተን ኤክስፒሪየንስ የምናደርጋቸው ናቸው። ለዚህ ምሳሌ የሚሰጥ ለምሳሌ አንድ ሙከር ደመራ በዓል የደመራ አበራር ስነስርዓትን በቨርቹዋል ሪያሊቲ አድርገን የሰራ ነው አለ። እዛ ላይ ሰዎች ከያሉበት ሀገር ሆነው ይህንን ስነስርዓት ጆይን ማድረግ እንዲችሉ፣ ብዙ የተራራቁ ቤተሰቦች አብረው መሆን እንዲችሉ በዙም ሚቲንግ ማድረግ አሁን የተለመደ እየሆነ መጥቷል። ከመነጋገር እና በቪዲዮ መልክ ከመተያየት ባለፈ ኤክስፒሪየንሶችን ወይም እነዚህ እንቅስቃሴዎችን፣ ባህል፣ የተለያዩ ጉዳዮችን ባማከለ መልኩ ሰዎች ባሉበት ቦታ ሆኖ ማቅረብ የሚችል ማያያዝ የሚችል ነው ማለት ነው።
ኢትዮጵያ ውስጥ ብዙ የተሄደበት አይመስለኝም። አዲስ በቅርብ ዓመታት ውስጥ እየተስፋፋ ያለ እንቅስቃሴ ወይንም ስራ ይመስለኛል። እንግዳ እንደመሆኑ መጠን ፈተናዎች ይኖራሉ ብዬ አስባለሁ። የገጠማችሁ ችግሮች ምንድን ናቸው? በምን ሁኔታ አስፈታችሁ?
ይሄ በጣም እንዳለንበትም አህጉር እንዳለንባቸውም ሌሎች መሰረታዊ ችግሮች ትንሽ ፈታኝ ነው። ድርጅቱን ከመመስረቱ በፊት ብዙ እንዳንንቀሳቀስ ወይም ቶሎ ጀምረን ወደ ስራዎች እንዳንገባ ከያዙን አንዱ ነገሮች ምናልባት ይሄ ነገር በጣም ገና ወደፊት የሚታሰብበት አይነት የሚመስል እንደ ቅንጦት የሚታይ አይነት ቴክኖሎጂ ነበረ። በዛ ደረጃ ትንሽ እሱን ለመቀየር እኛም ሰዎችን ማሳመን በሚችሉ አሁን በቨርቹዋል ቴክኖሎጂ ይሄ ቨርቹዋል ሪያሊቲ ቴክኖሎጂ ላይ መስራታችን በቅርስ እና በዚህ በቱሪዝሙ በኩል መግባት ሰዎች በሚያውቁት በሚያዩት መልኩ ታሪካቸውንም እንዲረዱ አት ዘ ሴም ታይም ቴክኖሎጂውንም በዛ አስታከው እንዲያዩት ለማድረግ ነው የመጣ ነው። ቴክኖሎጂው ግን ሌላ ትምህርት ላይ ስፔሻል በጣም መሰራት የሚችል አቅም አለው። እሱ ላይ እኛም የሳዩ መድረኮችም ላይ ስለ ቴክኖሎጂ ገለጻ እያደረግን የራሳችንንም ኮሚኒቲ በስራዎችም በተለያዩ መልኩ ኢቨን ቢሮ ድረስ ኢንቫይት እያደረገን እንዲህ ነው የሚሰሩት ኤክስፒሪየንሶቹ እያለ ኢንፍሉዌንስ ማድረግ ይችላሉ የምንላቸውን ሰዎች እያመጣን በደንብ ለማስተዋወቅ ሞክረናል። በመንግስት ደረጃም ብንሄድ አብዛኛው ቢሮ ጋር የሚገጥመን ነገር ይኖራል። ትንሽ አብሮ የመስራ ሰፋ አድርጎ ነገሩን የማየት እንደሚታየው ቅርሶች ላይ ብዙ ጥንቃቄ የሚፈልግ ነገር አለ። ፈቃዶች ከነሱ ማግኘት ይኖርብናል። እነሱ ነው ወደ ዲጂታል ዓለም የምናመጣው እና አብሮ ይሄ ተጋግዞ የመስራቱ ነገር ትንሽ የሚቀረን ነገር ይኖራል። ግን አሁን በሄድንበት መልካም ጅማሮ አለው። በጣም ፈትኖንም የነበረው ድርጅቱ ነው። በአቋቋመን በስድስት ወር ውስጥ ይመስለኛል ነበረ ኮቪድ መጥቶ ብዙ ነገሮች ያቆመው እና ያንን ወደ ኦልሞስት 8 ወር የሚሆነውን ያህል ፈታኝ ጊዜ ስራዎችንም እኛ እየሰራን ነበር። ግን ድርጅት ነው የፋይናንሻሊ ብዙ ነገሮች ተፈጥሮ ነበረ። እነሱን ለማስተካከልም እንጻጻፍ ነበረ። ከኢፒክ ጌምስ በዛ መልኩ ግራንት አግኝተናል። ይሄን ግራንት ተጠቅመን ደግሞ 4 ፕሮጀክቶችን ኢትዮጵያ ላይ የተለያዩ ቦታዎች ላይ የሚገኙ ለምሳሌ ከአድዋ ታሪክ ጀመርነው። በመቀጠል የሶፍ ዑመር ታሪክን ከዛ በኋላ አሁን የሚወጣ ቅርብ ጥያና ኮረማሽ የሚባል እነዚህን 4 ፕሮጀክቶች አናውንስ አደረገን እንሰራለን ብለን በዛ ደረጃ ፋይናንሻሊ ታለንት ዋይዝ በዛ ደረጃ አስተካክለን ነው ወደ እንግዲህ አሁን ወዳለንበት ዓመትም የደረስነው። በዛ ልክ እያስተዋወቀን ያለ ነው። አይ ቲንክ በዚህ ደረጃ ሰውም እየተረዳው ቴክኖሎጂ ላይ በተለያየ መልኩ እኛንም ሲያይ ፌስቡክ ወደ ሜታ መቀየር ራሱ አንድ መነቃቅ ፈጥሯል። ምንድን ነው ነገር የሚሰራው በዚህ ቴክኖሎጂ የሚለውንም ነገር ማሳየት አይ ቲንክ አሁን ጥሩ እይታ ላይ ያለን ይመስለኛል።
እጅግ በጣም አመሰግናለሁ ዳንኤል ጌታቸው። ጉዞ ቴክኖሎጂ ስለተሰኘው በምናባዊ እውነታ ወይም ቨርቹዋል ሪያሊቲ ላይ የሚያተኩሩ አገልግሎቶችንና ተያያዥ አገልግሎቶችን እየሰጠ ስላለው በወጣቶች የተቋቋመ ተቋም ስለነገርከንና ሀሳባችሁን ስላጋራን በአድማጮች ስም በእጅጉ አመሰግናለሁ። መልካም ጊዜ ይሁንልን።
አመሰግናለሁ።
አድማጮቻችን እንዲሁም ተመልካቾቻችን ለዛሬ ምሽት ያዝንላችሁን የመጨረሻ መሰናዶ ላስታውቃችሁ። በእርጅና ወይም በብልሽት አገልግሎት መስጠት ያቆሙ ሬዲዮ፣ ቴሌቪዥን፣ የሞባይል ስልኮችና ሌሎች ኤሌክትሮኒክስ እቃዎች በተገቢው መንገድ ካልተወገዱ በውስጣቸው ያዟቸው እንደ ሜርኩሪ፣ ሊቲየም፣ ሊድን የመሰሉ ግብዓቶች አካባቢን የሚበክሉ ሲሆን በጉበት በልብና በአእምሮ ላይም ጉዳት ያደርሳሉ። በተለይ ደግሞ ለመጫወቻነት ለህፃናት መስጠት አደጋ አለው ያመጣል ይላሉ ባለሙያዎቹ። የጀስቲን ሙሉንን ዘገባ ኤደን ገረመው እንደሚከተለው ታስደምጠናለች።
ለስራ፣ ለመገናኛ፣ ለግብይት፣ ለመዝናኛ እንጠቀምባቸዋለን የኤሌክትሮኒክስ እቃዎችን። ነገር ግን እነዚህ ስልኮች፣ ታብሌቶች እና ኮምፒውተሮች አገልግሎታቸው ሲያበቃ በአብዛኛው ተጠቃሚ ካላቸው ከሰለጠኑት ሀገራት ወደ አፍሪካና እስያ ባሉ ታዳጊ ሀገራት ተወስደው ይጣላሉ። የዓለም የጤና ድርጅትም ይህን ሁኔታ በሴቶችና ህጻናት ላይ ከባድ የሆነ ጉዳት እያደረሰ ነው እያለ ነው። የተባበሩት መንግስታት ዋና ጸሐፊ ቃል አቀባይ ስቴቨን ዱጃሪክ እንዲህ ይላሉ።
12.9 ሚሊዮን የሚሆኑ ሴቶች ኢመደበኛ በሆነና ራሳቸውንም ሆነ ገና ያልተወለዱ ልጆቻቸው ላይ አደጋ በሚጋርጥ የሚያደርስ መራዥ የኤሌክትሮኒክስ ቆሻሻ ባለበት ቦታ ላይ ነው ስራ የሚሰሩት።
የዓለም የጤና ድርጅት የኤሌክትሮኒክስ እቃዎችን ለማስወገድ ማቃጠል አሊያም በሳይናይድ ጨው፣ በኒትሪክ አሲድ እና በሜርኩሪ ለማስወገድ መሞከሩ በአካባቢው በሚኖሩ ሰዎች ላይ መራዥ የሆኑ ኬሚካሎች እንዲሰራጩ ያደርጋል ይላል። ስለዚህ ማቃጠልም ቢሆን አይመከርም። ይህ ሁኔታ ታዲያ የሳምባና የልብ እንዲሁም የታይሮይድ እጢ ስነ ስርዓት ላይ እክል ያመጣል። የሊድና የኒኬልን ባህሪ ያላቸው የኤሌክትሮኒክስ እቃዎችም የዘረመል ችግር ይፈጥራሉ። የተባበሩት መንግስታት ዋና ጸሐፊ ቃል አቀባይ ስቴፈኒ ዱጃ ዳይሬክት ታዲያ ጥብቅ የሆነ ህግ ያስፈልጋል ይላሉ።
Effective and binding action is urgently needed.
የዓለም የጤና ድርጅት የኤሌክትሮኒክስ ቆሻሻዎች ጋር የሚሰሩ ህጻናት በከፍተኛ ሁኔታ ለመራዥ ኬሚካሎች የተጋለጡ መሆናቸውን ያስታወቀ ሲሆን ለዚህም ዋናው ምክንያቱ እድገቱን ያልጨረሰ ትንሽ አካል ስላላቸው መሆኑን አስታውቋል።
እንደ አውሮፓውያን አቆጣጠር በ2019 ዓመተ ምህረት ወይም ከሁለት ዓመት በፊት ማለት ነው፣ የዓለም የጤና ድርጅት ያወጣው ሪፖርት እንደሚያሳየው ከሆነ 53.6 ሚሊዮን ቶን የሚሆን የኤሌክትሮኒክስ ቆሻሻ የተጣለ ሲሆን ከዚህ ውስጥም 17.4 በመቶ ብቻ ነው ተመልሶ በጥቅም ላይ የዋለው።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁ ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና ምስል ምህንድስናው ደግሞ ንጉሱ ታምሬ እስካሁን ድረስ አብረናችሁ ነበርን። የነገ ሰው በለን። መልካም ምሽት ይሁንላችሁ።